የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ሐምሌ 12 2011 ዓ ም ምሽት ዝግጅታችን በቀጥታ ከአሜሪካ ድምፅ የዋሽንግተን ዲሲ ስቱዲዮ ተጀምረዋል።
ከሲዳማ ክልልነት ጥያቄ ጋር በተያያዘ በወጣቶችና በጸጥታ ኃይሎች መካከል በተከሰተው ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የዓይን እማኞች ተናገሩ።
ሰዎች ከባድ ጉዳት ደርሶባቸዋል እና የሞተ አንድ ሰው አለ።
ስማቸውን መግለጽ ያልፈለጉ አንድ ግለሰብ ትናንት አየሁ ያሉትን ነው ያጋሩን። በሙሉ ዘገባ እንመለሳለን።
ኢትዮጵያውያን የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በ14ኛው የምስራቅና መካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው።
ያ ሌሊት ሰዓት እላፊ ተነስቶ 17 ዓመት ሙሉ ሰውን ላይ የሞተበት ውድድር ነበር መቆጣጠራል።
ጌቱ ከበደን የሰማችሁት ሂንድል ካጎናጸፈን የቡድን አባላት መካከል አንዱ ነው። አብራችሁን ከቆያችሁ ሌሎች ዝግጅቶቻችንንም በተራ ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና ሀብታሙ ስዩም አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎችን አሰማችሁ።
ለሁለት ቀናት በአስመራ ሲደረግ የነበረው የኢትዮጵያና ኤርትራ መሪዎች ምክክር መጠናቀቁና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ሀገራቸው መመለሳቸው ታውቋል። ሁለቱ ሀገራት ለሁለት አስርት ዓመታት የቆዩበትን ፍጥጫ አስወግደው ሰላም ካወረዱ አንድ ዓመት ደፍነዋል። በአሁኑ ምክክር ይህንን የሰላም መንፈስ ከማጠንከር በተጨማሪ መሠረተ ልማትን የሚመለከቱ ትብብሮችን ለማድረግ ስለመስማማታቸው የልዑካን ቡድኑ አባልና የፋይናንስ ሚኒስትር የሆኑት አህመድ ሺዴ ለቪኦኤ ተናግረዋል።
በአሰብ ኮሪዶር እንዲሁም በመሰዋ ኮሪዶር በሌሎችም አካባቢዎች የጋራ መሰረተ ልማት ለማልማት የሚቻልባቸው አካሄዶች ላይ ውይይት ተካሂደዋል። በአቪዬሽን ሴክተርም በትብብር ለመስራት የካርጎ ኤክስፖርትም ይሁን የህዝብ ትራንስፖርት የበለጠ ለማጠናከር የተለያዩ ውይይቶች ተደርጓል። እንዲሁም የቀጠናውን ትስስር በተለይ ምስራቅ አፍሪካን ህዝቦችና አገሮች የማስተሳሰር ስራ ለቀጣይ በጋራ እንዴት መሰራት እንዳለበት ሰፊ ውይይት የተደረገና እጅግ በጣም ውጤታማና የተጀመረውን የሰላም ሂደት የበለጠ የሚያጠናክሩ ስምምነቶች የተደረሱበት ነው ማለት ይቻላል።
ዘገባው የብርሃነ በርሀ ነው። ትናንት በሐዋሳ ከተማ በወጣቶችና የጸጥታ ኃይሎች መካከል የተፈጠረው ግጭት ዛሬም በሌሎች የሲዳማ ዞን አካባቢዎች እንደቀጠለ ነዋሪዎች ለአሜሪካ ድምፅ ራዲዮ ተናግረዋል። ነዋሪዎች ግጭቱ የሰው ሕይወት ቀጥፏል፣ ንብረት የማውደም ወንጀልም ተፈጽሞበታል ብለዋል። አድማጮች፣ በዚህ ጉዳይ ላይ ዘርዘር ያለ ዘገባ ከዜናው በኋላ እናሰማችኋለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ አርጀንቲና ይገኛሉ። ምክንያቱም ዩናይትድ ስቴትስ በሽብርተኝነት ላይ ለምታካሄደው ትግል ያላትን አሜሪካ መሪዎች ድጋፋቸው እንዲሰጡ ቅስቀሳ ለማድረግ ነው። ከፍተኛው የአሜሪካ ዲፕሎማት ዛሬ አርብ ቦነስ አይረስ ላይ ንግግር እንደሚያደርጉም ተገልጿል። ባለፈው ሰኞ የአርጀንቲና የደህንነት ባለስልጣናት ሊባኖስ ውስጥ የሚገኘውን የሂዝቦላ አማጺ ቡድን በሽብርተኝነት መፈረጃቸው ይታወቃል። ይህም ሽብርተኝነትን በመዋጋት ረገድ ዩናይትድ ስቴትስ በዓለም አቀፍ ደረጃ የሚኖራትን ሸሪክ ሀገሮች ቁጥር እንደሚጨምርላት እየተነገረ ነው። አድማጮች፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። በቀጥታ ከመላው ዓለም ወዳገኘናቸው ዘገባዎች እንሻግራለን። ከጋቢና ቪኦኤ ጋር ናችሁ ያላችሁት አድማጮቻችን፣ ኤደን ገረመውና ሀብታሙ ስዩም አብረናችሁ እንቆያለን። አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ከሲዳማ ክልልነት ጥያቄ ጋር በተያያዘ በወጣቶችና በጸጥታ ኃይሎች መካከል በተከሰተ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸው ተሰምቷል። የዓይን እማኞችም ለቪኦኤ እያዩትን የሰሙትን ተናግረዋል። ዮናታን ዘብዴዎስ ዘገባ አድርሶናል።
ትናንት በሐዋሳ ከተማ ተፈጥሮ የዋለው ግጭት ዛሬም በሲዳማ ዞን በሚገኙ በሌሎችም ከተሞች ቀጥሎ ለሞት ምክንያት መሆኑን ነው የአካባቢ ነዋሪዎች የተናገሩ የሚገኙት። ግጭቱ ዛሬ መልኩን ቀይሯል ያሉት ነዋሪዎች ማንነት የለየ ነው ያሉት የንብረት ማውደምና የመዝረፍ እንዲሁም የማቃጠል ወንጀል ሲፈጸም ውሏል ሲሉ በስልክ ደውለው ለቪኦኤ ገልጸዋል። መንግስት ተጨማሪ ኃይል በማስገባት ሰላም እንዲወርድ እንዲያደርግ ደህንነታቸውን እንዲያስጠብቅም ጠይቀዋል። በሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በመሮቾ ከተማ በተፈጠረ ግጭት ቁጥራቸው 10 የሚደርስ ሰዎች መሞታቸውን ነው ከከተማው የመንግስት አስተዳደር ህዝብ ግንኙነት የተገኘና የሆስፒታል መረጃ የሚያሳየው
አሮስቶ አለ ስራ ቦታ ሆስፒታል
እናንተ ጋር የመስኮት ናቸው የተገኘ ሞቱት
ሆስፒታሉ ሶስት ነው ሞቱት ትላንትና ማታ እና ውጭ ሞቱት ጋር ወደ አሁን እስካሁን የተገኘ የታወቀው የሞቱት ሲሊኩለ የተቆጣማ አለ ወደ አዛማኑ ሆነ ለአሁን ትንሽ ሚጠኝ ያለው
የጉዳት አይነት ምን ነው ባለታ ወንዶ ከተማም የተለየ ችግር እንደነበረ የገለጹት የከተማ ነዋሪዎች ሀብት የማውደም ንብረት የማቃጠል ወንጀል ተፈጽሟል ነው ያሉት። በከፍተኛ ሁኔታ ንብረታቸው እንደወደመባቸው ተናገሩት የከተማው ነዋሪ። ይህ ወንጀል ድርጊት ትላንት ከቀን ጀምሮ እስከ ማታ ሌሊቱ 4 ሰዓት መቆየቱን ተናግሯል። ጉዳቱን አስከፊ ያደረገው የጸጥታ ኃይል በጊዜ መድረስ አለመቻሉ መሆኑንም ተናግረዋል።
ያለው ነገር እስካሁን ያው ከተማው እየበተናቸው ነው፣ እየተተኮሰ ነው፣ የተዘረፈ ቤት አለ። እንደገና ደግሞ ሱቆችም ተዘርፈዋል። ብዙ በቃ ያልተነካካቸው የለም። በጣም ብዙ ነረኩ ተዘርፈዋል። ግማሹ ከቤት ወጥቶ ምናምን የተመለሰው ማለት ቤታቸው ማደረሳኩ ጎረቤት ምናምን እንደሁ ዘርፈረ ነው ራሱ የተመጠኩ ከቤተሰብ ጎረቤት ብቻ ነው ያደርኩት። ጎረቤት ደግሞ ያው በጣም መስሪያ ቦታቸውንም እንዳለ ዘርፏቸው፣ እንደገና ደግሞ ቤታቸው መኖሪያ ቤትም ገብተው ሰብረው ዘርፈዋል። ተዘርፏል። ለመኖሪያ ቤቱም ደግሞ እዚህ ጎረቤት ያሉት እነሱም ደግሞ እንዳደጋቸው ሲጠቁ የቀረበ ሌሎች ምናምን እንዳለ ሲወቅ ምንም ነገር የለም። ለከበ ከተማች በጣም ሌለኛ እንትን ያለ
የጸጥታ ኃይል የመጣው ጉዳት ከደረሰ በኋላ ነው ወይስ ቀድሞ ገብተዋል?
ጉዳት ከደረሰ በኋላ ነው።
ስንት ሰዓት ነው የመጡት?
ማታ ወደ 3 ሰዓት አካባቢ ሳይገባበት 3 ሰዓት 4 ሰዓት አካባቢ ነው። እኛ አካባቢ አሁን ይህንን ቤት አይተው እነሱ ናቸው እንደውም ዘግተው የተኮሱት።
ከዚህ በተጨማሪ በአፖስቶ በሀገረ ሰላምና በይርጋለምም ተመሳሳይ የጸጥታ ችግር እንዳለ ነው ነዋሪዎች የሚናገሩት።
እንግዲህ ትናንት ከረፋዱ 4 ሰዓት አካባቢ ነበር ለውጡ የጀመረው። ወጣቶች በመሰባሰብ መንገዱን አስፋልቱን በመሙላት እንጨት በድንጋይ መንገዶችን እንደዚህ መንገዶችን ድንጋይ በመጠላለፋ እንዳይኖር በማድረግ ማለት ነው የጀመረው ጉዞ። እንግዲህ ያለ እንግዲህ መንግስት መስሪያ ቤቶች ላይ አጥሮች ላይ ድንጋይ በመወርወር የመንግስት መኪኖችን በማቃጠል ከዛ ቀጥሎ ደግሞ ኒቤት ሄደው ኒቤት ሰኞችን ለማስፈታት ወደ ሙከራ ሲደረግ ነበር። እያለ እያለ እያደገ መጥቶ ደግሞ የግለሰቦችን ቤት እንደዚህ ሆቴል፣ ግሮሰሪ፣ ሱቆችን እቃ አውጥቶ የማቃጠል ባሉበት የማቃጠል እንደዚህ አይነት ነገሮች ነበር ሲደረግ የነበረው። ወደ ማጠቃይ እንደውም የአራዳ የሚባለው ሰፈር ትንሽ ከበድ ያለ ነበር። ወደዛ የግጤ ፋብሪካዎች ተቃጥለዋል፣ ውስጥ ሆቴል ተቃጥለዋል፣ ግሮሰሪዎች እንደዚህ ወድመዋል። እንደዚህ እያለ ማታ ላይ እንትናለ እንደውም አንዱ ትዳሪ ሁሉ አልጠፋም። እሳቱ የዱቄት ፋብሪካ ጃሲ የሚባል ዱቄት ፋብሪካ አልጠፋም። የሚገርመው የእሱ ቤት እንደውም ዱቄት ፋብሪካው መኖሪያ ቤቱ መኪናም ጭምር ነው የጋየው እና የአንድ ሰው ይህን ያልስጋይ ትንሽ ይከብዳል። ይህ መጠቅ ደግሞ የሀገር ንብረት ነው። ዛሬም እንደዚሁ ይቀጥላል። ወደዛ አሊ የሚባል ሰውዬ ያለ እዛም የእሱ ዱቄት ፋብሪካ እንደገና የእሱ መፍጫ ቤትም የተቃጠልበት ሁኔታ ነው ያለው። ፈረንጆች የሚያርፉበት የአጋሽሎዝ የሚባል አለ። እሱም በቅርቡ ተቃጥሎ 3 መኪኖች እንደዚሁ ነበዋል። የአንድ ፈረንጅ እንዲሁም ልጆቹ አብሮ እስከ ማጥፋት ደርሰው በኋላ ትክል ቤት የተገኙበት ሁኔታ ነው ያለው እና ዛሬም እንደዚሁ ቀጥሎ አቦስቶ የሚባለው ቦታ ላይ ነው እየተለየ ነው እየተደረገ ያለው።
በሌላ በኩል የሲዳማ አርነት ንቅናቄ ሲአን ዛሬ በሰጠው መግለጫ ከ10 በላይ ሰዎች መሞታቸውን ነው የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ምርሳ የተናገረው። የመከላከያ ሰራዊትም ዞኑን ለቆ እንዲወጣም ጠይቋል። ንቅናቄው
አሁን እየተረጋጋ ቢሆንም አንዳንድ ወረዳዎች አካባቢ መከላከያ ሰራዊት ገብቶ ጎርሰቦ እየተጋጨ ስለሆነ መከላከያ ሰራዊቱ አካባቢውን በአስቸኳይ ለቆ እንዲወጣና ህብረተሰቡም ወደ ነበረበት ሰላሙ እንዲመለስ በሂደትም ደግሞ ከምርጫ ቦርድ የተነገረውን ነገር በትዕግስት ጠብቆ ያለውን ነገር ተከታትሎ መብቱን እንዲያስከብር እንዲረጋጋ መልዕክት ለማስተላለፍ ነበር።
መልካም። መከላከያ ሰራዊት እንግዲህ የህዝቡን ሰላም ለማስጠበቅ በሚል ነው መሰለኝ የገባውና አሁን መከላከያው ከወጣ ታዲያ እንዴት ነው ሊሆን የሚችለው? እናንተ የሲአን አቋም ነው አይደል? እንዴት ነው መረጋጋት ሰላም እንዴት ሊወርድ ይችላል?
ምርጫ ቦርድ እዛ ውሳኔ አደራጃለሁ ብሎ እጅግ በጣም በዘገየ ሰዓት ያደረሰው መረጃ በሚመለከተው አካል ይህንን አቋም ሊያስቀይር በሚችል ሁኔታ ህዝቡ ጋር ተወርዶ የተሰጠው መረጃ በሌለበት ሁኔታ ህዝቡ ተረብሾ ተቆጥቶ ባለበት መከላከያ ሰራዊት ደግሞ ሲንቀሳቀስ የተቆርጣዊ ማህበረሰብ እና መከላከያ ሰራዊት ማዕከል ግጭት እየተነሳ ነው። በዚህም በርካታ ህይወት እና ህይወት ጠፍቷል፣ አካል ጎሏል፣ ንብረትም እየወደመ ነው ያለው። ስለዚህ የመከላከያው መግባት የህዝቡን ሰላም ሊጠብቅ አልቻለም፣ ይልቁንም ህይወት እየጠፋ ነው። አለ የተባለውን የሀገራችን ሰላም እና መረጋጋትም ጥያቄ ውስጥ እንደገና የሚከት ነገር ስለሆነ ነው ይህንን ውሳኔ ድርጅታችን ሊወስድ እየቻለ።
በሲዳማ ዞን ግጭቱ በተቆሰቆሰባቸው ከተሞች የሚገኙ የተለያዩ የህብረተሰብ ክፍሎች መንግስት ተጨማሪ ኃይል በማስገባት የህዝቡን ደህንነት እንዲያስጠብቅና ዋስትናቸውን እንዲያረጋግጥ ነው የከተማዋ ነዋሪዎች የሚናገሩት። በሌላ በኩል በተፈጠረው ችግር ማዘናቸውን ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ የተናገሩት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ በበኩላቸው ህዝቡ እንዲረጋጋ ጠይቀው የጸጥታ ኃይል በተለየ መልኩ መታየት የለበትም ብሏል። የሃይማኖት አባቶችና የአገር ሽማግሌዎች ከህዝብ ጋር በመወያየት የበኩላቸውን ድርሻ እንዲወጡም ጠይቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ከአሜሪካ ድምፅ ራዲዮ ጋር ነው የምትገኙት። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ወደ ቀጣዩ ዘገባ እንለፍ።
ተከታዩ ዝግጅት የወጣቶች ሀሳብ የሚደመጥበት ነው። በኢትዮጵያ ውስጥ በተለያየ ክልል የሚኖሩ ወጣቶች በሀገራቸው ጉዳይ ላይ በጋራ ግድ እንዲላቸው በምን መልኩ ሊወያዩ ይገባል የሚል ጥያቄን የቀሰቀሰ ነው ዝግጅቱ። ሶስት ወጣቶችን ጋብዛ ውይይቱን ያዘጋጀችልን ጽዮን ግርማ ለዛሬ ወጣቶቹ መፍትሄ ነው ባሉት ጉዳይ ላይ አተኩራ ተከታዩን አሰናድታለች።
ኢትዮጵያዊነትን ማንም ሁሉም በኢትዮጵያዊነት ሁላችን ለጋራ ኢትዮጵያ ነው ኢትዮጵያ የጋራ ሀገራ ስናስበን ነው የምናስበው። በእርግጥ አሁን ያለው ሁኔታ የሆነ እንደ ዘወርን ተኮር ያደረገ ነገሮች አሉ። ካሉ ወቅታዊ ሁኔታ ጋር ተያይዞ እንዲህ አይነት ነገሮች አሉ። ትክክል ነው፣ ምን የሚቀር ነገር አይደለም። ምክንያቱም አሁን ዛሬ ኳስ እንኳን የወዳጅነት ተውሎ እንኳን ወደ ሌላ ነገር እየተካሄደበት ያለበት ሁኔታ ስለሆነ ቁርሾውን ሊያዳብሰው ይችላል። በትክክል ግን ቢሆንም ግን አሁን ወንድሜ እንዳለው በጠረጴዛ ዙሪያ የሚነጋገር ከተባለ ያስማማል፣ ደግሞ ያስማማል። ከዛ በላይ ምንም ስለማይመጣ ማለት ነው። አይዘር ዝም ብሎ እንዲህ ማዶና ማዶ ሆኖ መወናጨፍ ከሆነ ግን አሁንም ስጋቶች እየከበዱ እንጂ እየተሻለ አይመጡም።
ማቴዎስ ምን ትላለህ እዚህ ላይ?
እኔ አሁን ምንድን ነው የምለው፣ ከአሁን በፊት ከነበረን ግንኙነት እርስ በርስ ሊሆን ይችላል ህዝብ ወይም በጣም ላልቷል። በአሁኑ ሰዓት በጣም ብዙ በርካታ ሰዎች የተፈናቀሉ ናቸው። ብሔር ተኮር ጥቃት ላይ በጣም እየበዛ የመጣበት ሁኔታ ነው የምንታዘበው። ሚዲያዎቻችን ላይም የምናየው ነገር ይህን ነው በቃ የሚያሳየው። ሁሉም የየራሱ ጎራ ይዞ በተለያየ ጉዳይ ላይ ሰዎችን ካልኩሌት የሚያደርጉበት በራሱ መንገድ የሚቀርጹበት አይነት አካሄድ ነው የምናየው። በጣም ጽንፍ የያዙ ብሔርተኛ ሰዎች ፌስቡክ ላይ፣ ሶሻል ሚዲያው ላይ፣ ሌሎች ነገሮች ላይ ሰዎችን የሚበርዙበት የሰዎች የቀድሞ አስተሳሰብ እንትን የሚያደርጉበት የሚያበላሽበት እና በዛው በአዲሱ መንገድ ደግሞ ጥሩ ያልሆኑ ነገሮች በተለያዩ ሀገራችን ክፍሎች ያየንበት አመት ነው ወይም ያየንበት ሁለት ሶስት አመቶች ሊሆን ይችላሉ። እና እነዚህ ነገሮች ሲታይ እኔ ምንድን ነው የሚያግባባን፣ ምንድን ነው እየተሰራ ያለው፣ ምንድን ነው እዚህ ሀገር ምንድን እየተካሄደ ያለው የሚል ጥያቄ ነው የሚመጣው። እና ይህን ነገር በጣም የሚያሳስብ
በመጀመሪያ ያነሳ ነው ሀሳብ። ምን ተስፋ አላችሁ፣ ምን ስጋት አላችሁ ነው። በተስፋችሁ እና ስጋታችሁን ገልጻችኋል። እንደ ማጠቃለያ ከእናንተ ውይይት ያገኘሁት ስጋት አለ፣ ስጋቱን ግን በጠረጴዛ ዙሪያ ቁጭ ብሎ መወያየት እና ጉዳዮቹን በደንብ በሰከነ መንፈስ ማብላላት ስጋቱን ሊቀንሰው ይችላል፣ ተስፋ ሊያመላክት ይችላል የሚል ነው። እስቲ የሶስታችሁ ሀሳብ የምትስማሙ ከሆነ
ያሉት ስጋቶች በጣም በረጅም ጊዜ ነው ሊስተካከሉ የሚችሉት ብዬ የማስበው። ማለት አሁን ያለው ወጣት በጣም ራሽናል የሆነ ምክንያታዊ የሆነ ወጣት መምጣት አለበት። መግባባት ብቻ በጠረጴዛ ዙሪያ ሲባል ዝም ብሎ ሀሳብን ተቀብሎ ወይም ሀሳብን ለመደሰት መምጣት ብቻ ሳይሆን ልዩነት አሉ። የተለያዩ በሀሳቦች ላይ ልዩነት መኖር ተፈጥሯዊ ነው። እሱን ተቀብሎ መሄድ አስፈላጊ መስለኝ እንደ የዚህ ዘመን ወጣት ከመሆናል። ከመሆናችን አንጻር እንደዚህ አይነት ነገሮችን ማዳበር ያስፈልጋል ብዬ አምናለሁ። መከባበር አይ ቲንክ በጣም ጽንፍ የያዙ አስተሳሰቦች ወደ መሀል የሚመጡበት ነገሮች መንገዶችን ማመቻቸት በዚህ አይነት መንገድ የሶሻል ሚዲያው እንትን ብንጠቀምበት ጥሩ ይመስላል።
በላይነህ እስቲ አንተ ማጠቃለያህን።
በቃ እኔ ማጠቃለያው ምንድን ነው፣ አሁንም ያለውን ሁኔታ ማጥበብ መቻለብን። ምንም ጥርጥር የለውም ተቻችሎ ያለውን ሁኔታ እውነታን ከእውነታ መግለል የለበትም። ይህን አሸናፊ ብቻ ማለት ወይም ለአሸንፋለሁ ብሎ መንቀፍ ሳይሆን ያለበት ያሰቡ ሲመጣ ሊሸነፍም ይችላል። ስለዚህ ሀሳቡን ሊሸነፍም ቢችል እንኳን በጸጋ ተቀብሎ ለምን ሲባል ህዝብና ህዝብ መኖር አለበት። አብሮ የኖረ ህዝብ ነው። አሁን ህዝብና ህዝብ በጥቂት እንትኖች እየተናቆረ ህዝብ ሊበደል አይገባቸው። ሀሳብን በሀሳብ ነው ማሸነፍ ያለበት እንጂ ዝም ብሎ እኔን የበላይ ተብሎ ዝም ብሎ እንትን ማለቱ ጥሩ ስላልሆነ ነው። ስለዚህ በውይይት የተሻለ ነው። እንደዚህ አይነት እንትኖች ቢመጡ ደስ ይላል።
እሺ፣ አወል አንተም የመጨረሻ ማጠቃለያ ስጠ።
ዋናው ነገር በአስልና ማመንና ለሱ ዝግጁ ሆኖ ለድርድር መቅረብ፣ በየቦታው የሚፈጠሩትን ነገሮች ራስን ነጻ አርጎ ሳይሆን በላይነህ እንዳለው የኔ ሀሳብ ተሸናፊ ከሆነ ተሸንፈ ለአብላጫው ወይም ላሸነፈው ሀሳብ ለመገዛት ዝግጁ ሆኖ መቅረብ፣ መወያየት። በጣም ብዙ ነገር ላይ መወያየት የሚያስፈልገን ነገር አለ። የሌላውን ቁስል ሌላውም መታመም አለበት። ለእኩልነት መታገል ነው እንጂ ለበላይነት መታገል አያስፈልግም። ለዚህ ወጣቱ እኩልነትን ለማምጣት ነው መታገል ያለበት። እኩልነትን ለማምጣት ነው ለድርድር ራሽናል ሆኖ መቅረብ ያለበት እንጂ ብሔር የበላይ መሆን አለበት ብሎ የሚታገል ከሆነ ወዳጅ ነው። ስለዚህ ይሄ ነገር መስተካከል አለበት። ኃላፊነት የተሞላበት ነገር አለበት። በዛ ላይ ደግሞ ሀገርን የሚገዛው መንግስት ለህዝብ መስመር የጣሱ ነገሮችን ከህግ አኳያ እየተቆጣጠረ ሰው እስክንለማመደው ድረስ ቀስ በቀስ እየተለማመድ ነው እስክንመጣ ድረስ መቆጣጠር አለበት።
በአጠቃላይ እንግዲህ በዛሬ ውይይታችን ማቴዎስ ከመቀሌ፣ አወል ከአሰላ፣ በላይነህ ደግሞ ከጎንደር ባደረግነው በዚህ ውይይት ሀሳቡ ውይይቶችን በጠረጴዛ ዙሪያ አምጥቶ የምር በምክንያታዊነት ውይይት ማድረግ የጽንፍ የረገጡ ሀሳቦችን መሬት ላይ አስይዞ ለመፍትሄ መነጋገር ለውጥ ያመጣል የሚል ነው። እናመሰግናለን በጣም።
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ወደ ቀጣዩ መሰናዶ ከመሻገራችን በፊት አንድ መረጃ እናቀብላችሁ። አብዛኛው የዩናይትድ ስቴትስ ግዛት በከፍተኛ የፀሐይ ቃጠሎ ውስጥ እንደሚገኝ የአየር ንብረት ተቆጣጣሪዎች እየተናገሩ ነው። መካከለኛውና ሰሜን ምዕራብ ዩናይትድ ስቴትስ ውስጥ ያለው የቅዳሜና እሁድ ሙቀት ከፍተኛውን ደረጃ እንደሚይዝ እየተነገረ ነው። ከ87 ሚሊዮን በላይ የሚሆኑ አሜሪካውያን የሚገኙት ደግሞ ነገ ቅዳሜ ሙቀቱ ከፍተኛ ደረጃ ላይ በሚደርስባቸው ግዛቶች ውስጥ እንደሆነም ታውቋል። ለምሳሌ እዚህ ዋሽንግተን ዲሲ ውስጥ የነገው የሙቀት መጠን 43.3 ዲግሪ ሴንቲግሬድ እንደሚሆን እየተነገረ ነው። እንግዲህ ኢትዮጵያ ውስጥ አሁን ክረምት ነው አይደለ? እዚህ ደግሞ ወበቅና ሙቀቱ እያስቸገረ ነው። ከዓለም አንዳንድ ጉዳዮች አድማጮቻችን እንዲደርሳቸው በማሰብ ነው ይህን መረጃ የሰጧቸው። ኤዱ፣ ቀጣዩ ፕሮግራማችን ምንድን ነው?
ቀጣዩ ዝግጅት እንግዲህ የአድማጮቻችንን ሀሳብ የያዘ ነው። በኢትዮጵያና ኤርትራ የሚገኙ አድማጮቻችን ጋር ደውለን ጋቢና ቪኦኤ ለእናንተ ምን ይዞ ቢመጣ ትወዳላችሁ ብለን ጠይቀናቸዋል። ዛሬ በኢትዮጵያና ኤርትራ የሚገኙ ወጣቶችን ጋቢና ቪኦኤ ላይ ምን መስማት ትፈልጋላችሁ ብለን ጠይቀናቸው ምላሻቸውን አድርሰውናል።
ያው ጋቢና ቪኦኤ ቢሆን ደስ የሚለኝ መዝናኛ ገጠመኞች ምናምን ሆነ አስተማሪ ሆነው ሰው ሊያዝናኑ የሚችል ነገሮች ቢሆኑ አሪፍ ናቸው። ያው ብዙ ጊዜ የስፖርት ነው ምትለዛ ነው።
ጋቢና ቪኦኤ በግቢ ዙሪያ ባሉት ነገሮች ማለት ከሱስ አንጻር እንዴት ለማሪ ከዛ መውጣት ስላለ ብሎ ይሰራ አደስተኛል። ወጣት ሆነሽ ማድረግ ያለብሽን ሶሳይቲውን ለመጥቀም ምን ማድረግ እንዳለብሽ፣ በጎ አስተሳሰብ እንዴት ማዳበር እንዳለብሽ፣ የአስተሳሰብ ለውጥ፣ ስለ አስተሳሰብ፣ የሰው አስተሳሰብ እንዴት መሆን አለበት፣ ስለ በጎነት ምናምን ብሰማ ደስ ይለኛል።
እኔ ጋቢና ቪኦኤ ላይ መስማት የምፈልገው አንደኛ ወጣቶች በስሜ ሳይሆን በምክንያት እንዲያብሉ ማዋየት፣ ሌላኛው ደግሞ አዳዲስ ቴክኖሎጂዎች ላይ ወጣቶች የፈጠራ ክሎት ወይም ተስጦ ያላቸው ወጣቶች እነሱ እንዲሳተፉ ማድረግ፣ ሌሎችን ተሞክሮ ሸር በማድረግ ሌላኛው ደግሞ ኢትዮጵያ ውስጥ እያንዳንዱ በተለያየ አካባቢ ያለ ወጣት የተለያየ እይታ ነው ያለው። እነሱ ወጣቶች በማገናኘት ስለ ሀገራቸው እንዲወያዩ ማድረግ፣ እያንዳንዳቸው የባህል ትውውቅ፣ የቋንቋ ትውውቅ፣ በአንዱ አካባቢ የሌለ ነገር በአንዱ አካባቢ ስላለ እነዚህ ወጣቶች በማዋየት ያለውን የኢትዮጵያን ወቅታዊ ችግር መቅረፍ ይቻላል ብዬ አምናለሁ። ስለዚህ ማዋየት ወጣቶችን ትልቁ የመፍትሄ ሀሳብ ነው ብዬ አስባለሁ፣ አሁን ሀገራችን ውስጥ ያለ ወይም የምናየውን ችግር ለመቅረፍ።
ወጣቶቹ መዝናኛ ቢኖሩበት ስለ ሱስ አስከፊነትና እንዴት መውጣት እንዳለብን ብናወራ፣ ስለ መልካምነት ሀገራችን እንዴት መርዳት እንዳለብን እንዲሁም ደግሞ በስሜት ሳይሆን በምክንያት የታገዘ ውይይቶችን ብናደርግ ብለውናል። ሁሉንም እናመሰግናለን። እስኪ እናንተም ስለምን ብናወራ ደስ ይላችኋል? በፕሮግራማችን ላይ ያላችሁን አስተያየቶች በማህበራዊ ድረገጾች በፌስቡክ ገጻችን ቪኦኤ አምሃሪክ፣ በኢንስታግራም በትዊተር ደግሞ ሃሽታግ ጋቢና ቪኦኤ ላይ አድርሱን። እንዲሁም ደግሞ በስልክ ቁጥራችን 202-205-9942 ኤክስቴንሽን 14 ላይ ብደውሉልንና መልእክታችሁን በድምጽ ልታስቀምጡልን ትችላላችሁ። ስልክ ቁጥሮቻችሁን ልትተውሉን ትችላላችሁ። መልሰን በመደወል እናገኛችኋለን። ከጋቢና ቪኦኤ ጋር መልካም ጊዜ። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። እያስተናገድናችሁ የምናመሸው ኤደን ገረመውና ሀብታሙ ስዩም ነን። በመግቢያችን ላይ እንዳስተዋወቅናችሁ ኢትዮጵያውያን የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በ14ኛው የምስራቅና መካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ሀብታሙ ስዩም ዛሬ በስፖርት ወጉ ይህንን ድል ካጎናጸፉን የቡድን አባላት መካከል ከአንዱ ጋር ቆይታ አድርጓል። የዚያን ውድድር ዛሬም ድረስ የዘለቀ እርባናም ያነሳሳሉ።
ተመልካችና ተመኛው ታገኛ ሲላል ዳኙ በግሩ ነታ።
ይህ ኢትዮጵያውያን የስፖርት አፍቃሪዎች በደስታ ከሚያነሳሷቸው አፍታዎች መካከል አንዱ ነው።
ተባበራ ደዲያው ተንቀለቀለ።
እንደ አውሮፓውያን አቆጣጠር በ1987 ዓ.ም በ14ኛው የምስራቅና መካከለኛው አፍሪካ የእግር ኳስ ጨዋታ ኢትዮጵያ የዋንጫ ባለቤት ሆነች። ዚምባብዌን በፍጹም ቅጣት ምት በእለቱ በረታው የኢትዮጵያ ቡድን ውስጥ ከነበሩት መካከል ጆሮአችን ውስጥ ዛሬም ድረስ የሚያቃጭሉ ስሞች አሉ።
ግብ ጠባቂው ተካበ ነበር፣ አማኔል ክራት፣ አዱኛ፣ በቀለ ብርሃኑ፣ ዳኛቸው ደምሴ፣ ሰለሞን ዮሐንስ።
ይህ ከፊት ለፊት የተቀመጠው ሽበት ጣል ጣል ያደረገበት የስፖርተኛ ቁመናው ዛሬም ያልተለየው ጎልማሳ የዚያ ባለታሪክ ቡድን አባል ነበር። ለጌቱ ከበደ ያ ውድድር ያተመው ትዝታ በቀላሉ የሚፋቅ አይደለም።
ያ ሌሊት ሰዓት ላፊ ተነስቶ በደርግ ነበረ፣
የደርግ የመጨረሻው
ዓመታት ነበረ። ሰዓት ላፊ ተነስቶ 17 ዓመት ሙሉ ሰው ላይ የሞተበት ውድድር ነበር። መቆጣጠራቸው ፕሬዚዳንቱ ጠባቂዎች ጥለውት ወጥተው እስከ መጨፈር ተደረሰበትና ፕሬዚዳንቱ ግራና ቀኝ እንኳን ሲያይ ጠባቂዎቹ አጠገቡ እንዳሌሉ፣ ያን ያህል ህዝቡ ፕሬዚዳንቱ ላይ ጥላቻ ቢኖረውም ትኩረት ያደረገው ውጤቱ ላይ ስለነበር ሙዚቀኛው፣ ወታደሩ በሙሉ በደስታ ነበር ይገልጽ የነበረው።
ኢትዮጵያ በ1962 የአውሮፓውያን አቆጣጠር ሶስተኛውን የአፍሪካ ዋንጫ ከሳመች በኋላ ትልቅ ስም ያለው ቀጠናዊ ውድድር ለማሸነፍ 25 ዓመታትን ጠብቃለች። ይህንን የማሸነፍ ጥም በቆረጠው ቡድን ውስጥ ለነበረው ጌቱ ከበደ ያ ድል ከስፖርት የሚሻገር መልእክት እንደነበረው የተረዳው ከጨዋታው ማብቂያ በኋላ ነው።
ፕሬዚዳንቱ ውድድሩ እንዳለቀ በማግስቱ ሰኞ ቀን ወደ ዚምባብዌ ሄዱ ነበር። ዳፍሪክ ሆቴል ውስጥ ተቀምጠን እሳቸው እስከሚመጡ ቤተ መንግስት ተጋርዘን የመጨረሻው ቀን አግኝተውን ቤተ መንግስት ሰብስበውን የነገሩን እናንተ ለእኛ ለኢትዮጵያ ሕዝብ ትልቅ ነገር ያስመሰከራችሁልኝ ቢኖር የኢትዮጵያ ሕዝብ የበዘር ክፍፍል የሌለበት ኢትዮጵያ አንድ እንደሆነች በዚህ እግር ኳስ ጨዋታ እና ኢትዮጵያ በዘር እንደማትከፋፈል ስላረጋገጣችሁልኝ 100,000 የሚይዝ ስቴዲዮም ሰራለሁ ብሎ አሁን የተጀመረው አዲስ አበባ ውስጥ ያለው ስቴዲየም እሳቸው በተናገሩት
ወርቃማውን ድል ያስመዘገበው ቡድን አባላት በተካኑበት የስፖርት ተሰጥኦ ሀገራቸውን ለማገልገል የሚያበቃ ሁኔታ ግን በወቅቱ አልነበረም። ከቡድኑ አባላት መካከል ገሚሱ ለስፖርት ከተላኩበት ወደ ሀገራቸው ለመመለስ መወሰናቸው ዛሬ ነዋሪነቱን አትላንታ ከተማ ላይ ያደረገው ጌቱ ከበደ ያስረዳል።
በአመቱ መሰለኝ ወጣን ነው አይጠፋ ነው ከግብጽ ጋር ነበር ጨዋታ። ያው እንግዲህ ላይፍ የህይወት ጉዳይ አለ። እኔ አሁን በራሴ ሳስበው የዛኔ የፖለቲካ ችግር ነበረብኝ ብያል አስብም ብዙም እንትን ስለማይለኝ ማለት ነው ስለማይወክለኝ ይሆናል ወይ ኳስ ተጫዋች ስለሆንኩ በሰው ስለምታወቅ ብዙም ሰዎች ስለሚያቁኝ ጫናም ስለማይበዛብኝ ሊሆን ይችላል። እኔ በኔ ግሩፕ የጠፉት ተካበ፣ እኔ፣ ሰለሞን ዮሐንስ፣ ቸርኬ፣ በቀለ ብርሃኑ አገራችንን እኛ እንጎዳለን ብለን አስበን አናውቅም። የኑሮ ጉዳይ ስለሚያስቸግረን ነው። ኳስ መጫወት ሜቢ ቢበዛ 15 ዓመት ነው። ከዛስ በኋላ እኔ ሲጫወት የሚከፈለኝ 75 ብር ነው።
30 ዓመታት አለፉ። የምስራቅና መካከለኛው አፍሪካ ዋንጫ ገደል ግን መወሳቱ ቀጥሏል። ጌቱ የነሱ ዘመን ድል የአፍሪካን ዋንጫ ካሸነፉት የነመንግስቱ ወርቁ ዘመን ድል ጋር እያነጻጸረ ሳይጋነን እንዳልቀረ በጨዋታ ደንብ ይሞግተኛል። እሱ ይህን ይበል እንጂ የዚያን ውድድር ተጽዕኖ ፈጣሪነት መናቅ አይቻልም። ሌላው ቀርቶ ጨዋታውን ያስተላለፈው ጋዜጠኛ ደምሴ ዳምጤ ድምፅ እንኳ ዛሬም በራዲዮ ጣቢያዎች ሞገድ ላይ ለማነቃቂያነት ይደመጣል። አንዳንድ የስፖርቱ ሰፈር አስተያየት ሰጪዎች እንደውም በ14ኛው የምስራቅና መካከለኛው አፍሪካ ዋንጫ ላይ የተሳተፈው ቡድን አባላት በዚህ ዘመን ያለውን የኢትዮጵያ እግር ኳስ አቅም ለማጠናከር የተቻላቸውን የሚያበረክቱበትን ቀን እንደሚናፍቁ ይናገራሉ። ጌቱ ግን ከዚህ ሁሉ በፊት ቅንነቱ መቅደም አለበት ይላል።
በሩንም የሚከፍትልህ ሰው መኖር አለበት። በር ዘግቶ ና ቢልህ፣ ና እኛም ጋር ሰልጥን፣ አጫው፣ ተጫዋት፣ እርዳን ምናምን ቢልህ ውሸት ይሆናል። ባሶ እኛ ሀገር ውስጥ መጀመሪያ ቀናነት መኖር አለ። ኢትዮጵያ ብሔራዊ ቡድን ብዙዎቹ እዚህ 60-64% እዚህ ነው የሚኖረው። ሀገራቸውን እየገቡ በተለያየ እግር ኳስ በተለያየ አካባቢ ፉትቦልን ብናሳድግና በዘመናችን ጥሩ ነገር ብናይ ደስ ይለኛል።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ጌቱ ከበደና ሀብታሙ ስዩምን እናመሰግናለን። አሁን ሰዓቱ የሙዚቃ ነው። ሚካኤል በላይነህ ለጋቢና አድማጮች ምርጫ አለው።
ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው። መመርጥላችሁ ዘፈን አብረን ተጉዘናል ሁሉም ትሪዮናል የሚለው ነው። የምመርጥላችሁ ምክንያት ከዚህ በለጠታ ወዳቸው ብዙ ዘፈኖች አሉ ይበልግ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ተጓዝን። አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ጽኑ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል አብረን ተጉዘናል ይላልና ከቦብ ማርሊ ዘፈን ላይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በህይወት የለም አሁን። ታዋቂ በጣም ሙዚቃ የሰራ እሱ ነው። አመሰግናለሁ።
ሁሉም ጥሩ ይሆናል የሚካኤል በላይነህ ሙዚቃ አትቋረጥ ነው እንጂ
ውብና ተደጋግሞ መሰማት ያለበት ይመስላል።
አላቋረጥ ነው እንቀጥለዋለን። በጣም ተስፋ ሰጪ ነው። የዛሬ እንግዲህ የጋቢና ቪ ጉዛችን በዚህ ተጠናቋል።
አድማጮች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ኤደን ገረመውና ሀብታሙ ስዩም ነን።
እንግዲህ ፕሮግራሙን ደግሞ ያቀናበረልን ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ ትንሽ እድሜ እንስጠው እንሰናበታለን። ደህና እደሩ።
Kun Radio Sagalame.